ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 24 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ነሐሴ 24 ቀን 1001 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
ልብወለድ ወንጀላ ከኑራሜ ዶግሶ ከአዋሳ የተሰጠውን መላሽ የመጀመሪያውን ክፍል አሰምተን ክፍል አንድ ፕሮግራማችን ይተካላል።
በወለጋ ክፍለ ሀገር በአሙሩ ወረዳና በኪረሙ ወረዳ ስር በሚገኙ ያጋምሳና ባህሩ አዲስ ዓለም ቀበሌ መካከል የኦህዴድ ኦነግ አሽጭባሪ ዘራፊ ቡድን ጦርነቱን ተከትሎ በኗሪዎች ላይ ተኩስ መክፈቱ ተሰምቷል። ወነግ ከነብረት ዘረፈው በተጨማሪ በአጋምሳና በሌሎች አጓራባች ቀበሌዎች ኗሪ የሆኑ 8 ንጹሃንን በተለይም ሴትና ህጻናትን አግቶ በገንዘብና በመሳሪያ እየተደራደረባቸው መሆኑን የታጋች ቤተሰቦች ገልጸዋል። በአጋምሳና አሙሩ ወረዳ ውስጥ የሚገኙ አማራዎች ላይ ከባድ ተኩስ ነው ያለው። በዚህም በርካታ ኗሪዎች በአገዛዙ ቅልብ ኃይሎች ተገለዋል። አካባቢው ከኪረሙ ወረዳ ጀምሮ እስከ አባይ ወንዝ ባሉ አካባቢዎች ላይ የተለያዩ የሽብር ቡድን ማሰልጠኛዎችና መጋዘኖች አሉ። ነገር ግን ይህ በአገዛዙ እንዲሰለጥን ፍቃድ የተሰጠው የሽብር ቡድኑ እያለ ለቀጠናው አስተማማኝ ኃይል ስለሌለ ኗሪዎቹ ችግር ላይ ነን ሲሉ በአጽንኦት አሳስበዋል። የድረሱልን ጥሪው በኦሮሞ አካባቢ በሆሮ ጉሩ ወለጋ በአሙሮ ወረዳ በሃሮ ወረዳ በጃርድጋ ጃርቲ በኪረሙ በደንጎሮና በተለያዩ ወለጋ ውስጥ በሚገኙ ወረዳዎች እንዲሁም አጠቃላይ ወለጋ ውስጥ የሚኖሩ ንጹሃን የደረሱልን ጥሪ አሰምተዋል። ጠባቂ አልበው የወለጋ ህዝብ ባገዳዙ ሲራ እያለቀ ነው፣ ፍትህ ለወለጋ ንጹሃን ሲሉ የሰባዊ መብት ተማጋቾች በአጽንኦት አሳስበዋል። ህግ ለማስከበር በሚል ሽፋን ወለጋ የገባው የመከላከያ ሰራዊት አካባቢውን ለቆ ወደ ነቀምት እንዲወጣ ከተደረገ በኋላ በአካባቢው የሚንቀሳቀሰው ኦነግና ከብርሸለቆ ማሰልጠኛ መሳሪያ ዘርፎ ኦነግን የተቀላቀለው ኃይል ዳግም ጦርነት ከፍቷል። ከትላንት ጀምሮ ወለጋ የሚገኙ ዜጎችን ከበባ በማድረግ ለመጨፍጨፍ ሙከራ ቢያደርግም ህዝቡ ራሱን በመከላከል ከመካከላቸው በወጡ ጀግኖች ከበባውን ሰብረው ህዝባቸውን ማውጣት ይችላል። በሌላ መልኩ ከህዋት የተማሩትን ህዝባዊ ማዕበል በማስነሳት ነፍጠኛን እንወራለን በማለት ቅስቀሳ እየተደረገ እንደሆነ ከቦታው መረጃ እየወጣ ነው። በአሁኑ ሰዓትም በኦነግና በወለጋ ንጹሃን መካከል ከፍተኛ የተኩስ ልውውጥ እየተደረገ እንደሆነ ለማወቅ ተችሏል። የሸዋ ፋኖ አመራሮችና አባላት በድጋሚ ማሰርና ማሳደዱ በወዳደሩ በአሪን አዝማችነት በይፋ ተጠናክሮ ቀጥሏል። በዚህም መሰረት ዛሬ ማለዳ ፋኖ አካላቴን አፍኖ ሱራፌል ለማፈን ወደ መኖሪያ ቤታቸው ሄደው ያልተሳካ ቢሆንም ሌሎች የሸዋ ፋኖ አባላትን ፋኖ አንተነ ራስተውን፣ ፋኒት መርሻ፣ ፋኖ አበበ ጎንደሬው እንዲሁም በእንግድነት የመጣውን ወንድሙን በጠረዙ ተልኮ ተቀባይ ቅጥረኞች ታስረዋል። እየተሳደዱና እየታፈኑ ያሉትን የሸዋ ፋኖ አባላትና አመራሮችን በአስቸኳይ ፍቱ። ማሳደዱም አቁሙ ያሳይሆን ቢቀር ግን መልሱ እጅጉን ከባድ ይሆናል ሲሉ ወጣቶቹ ለአፋኙ ኃይል አስጠንቅቀዋል። የጀመርነውን ትግል ህዝባችንን ይዘን ለድል እናበቃዋለን ሲሉ ፋኖች ገለጹ። በሕግ ማስከበር ስም በአገዛዙ ሲሳደድ የኖረውን የአማራ ወጣት ከየአካባቢው በማሰባሰብ የሰው ኃይል አቅማችንን እያጠናከር ነው ብለዋል። አሁንም ሁሌም ከጎናችን ያልተለየውን ህዝባችንን ይዘን የጋራ ጠላቶቻችንን ድል እናደርጋለን። ሁሉም የአማራ ወጣት የአማራ ፋኖ ለማይቀረው የአማራ ህዝብ የህልውና ትግል ያለምንም ቅድመ ሁኔታ እንዲሰባሰብ ፋኖዎቹ ጥሪያቸውን አስተላልፈዋል። አያይዘውም የአማራ ወጣት ወይ ነፃነትን ከማንም አጠብቅ፣ ነፃነት በትግል እንጂ በልመና አይገኝም። የትም ብትሄድ የትም ብትሆን ሞት ተደግሶብሃል። ገዳይህን እየገደልክ ሙት። ያኔ ሞትህ ሞት አይሆንም መስዋዕትነት እንጂ፣ መስዋዕትነት ደግሞ ነፃ ያወጣሃል። አባቶችሽ በሰሯት አገር ህልውና ተጠብቆና ተረጋግጦ ፍትህ፣ እኩልነትና ነፃነት ሰፍኖልህ በሰላም ትኖራለህ ሲሉ መልእክታቸውን ለሰፊው ህዝብ አስተላልፈዋል። የሀገር መከላከያ ሰራዊት በጽንፈኛው ኦህዴድ እየተመራ፣ የአማራ ልዩ ኃይል ደግሞ በወድ አደሩ በአድን እየተመራ ኢትዮጵያ ታሸንፋለች ብሎ ማሰብ ከንቱነት ይሆናል ተባለ። አስተያየታቸውን የሰጡ የጎንደር ነዋሪዎች እንደተናገሩት በተለይም ፋኖና የአማራ ልዩ ኃይል በባዕድን ኦሬድ መንፈስ እየተመራ እንኳንስ በመቶ ሺዎች እየተመራ ጦርነት ቀርቶ የቡድን ጸብ ማሸነፍ አይታሰብም ብለዋል። ስለሆነም ፋኖ ልዩ ኃይሉ ሚሊሻውና ህዝቡ የራሱን የጎበዝ አለቃ አደረጃጀት ፈጥሮ በሻለቃና በብርጌድ በመዋቀር የከበበውን ጥላት መዋጋት አለበት ሲሉ አክለዋል። የራያ ህዝብ ለዘመናት ሲጨቆን ሲታሰር ሲገደል በአፍ መፍቻ ቋንቋው እንዳይናገር ለሰላሳ ዓመታት በግፍ ሲሰቃይ መኖሩ በአይን የሚታይ ሀቅ ቢሆንም በዚህ አራት ዓመት ግን መከራው ተጠናክሮ ቀጥሏል። የራያ ህዝብ ግፉ በስቶበት በጅምላ መታሰሩም ሆነ መሞቱ ከተወለደበት ቤቱን ንብረቱን ለቆ እንዲወጣ በረሃብና በጦርነት እንዲያልቅ ከታዘዘበት ከተፈረደበት በተጨማሪ በሸራ ጦርነት የመጀመሪያው የቁጣና የጥጋብ ማብረጃ አድርገውታል። ይህ ህዝብ የራሱ ውብ የሆነ ባህልና ቋንቋ ያለው ሲሆን ህጉን ሰውን አክባሪ፣ ለፍቅር ሟች ሲነኩት የማይወድ ኩሩና ጀግና ህዝብ ነው። አሁንም ጦርነት ከተነሳ ጀምሮ እንዲሞትና እንዲያልቅ ተወስኖበት ማንም የሚደርስለት አካል በሌለበት ሁኔታ በወያኔና በግብር ልጁ ኮሎኔሉ ለእንግልት አለፍ ሲልም ደግሞ ለሞት እየተዳረገ ነው። እናቶች በረሃብን በስደት በጦርነት በግፍ እየሞቱና እየተሰቃዩ እንደሚገኙም ተገልጿል። ወያኔ ለግዛት ማስፋፋት መሰናክል ናቸው ያላቸውን ወጣቶች በግፍ እያፈነ ወደማይታወቅ ቦታ እየወሰደ እንደሆነ የራያ አዘቦ አካባቢ ነዋሪዎችም ገልጸዋል። ጸረ ህዝቡ አገዛዝም ራያን የጦርነት መጀመሪያና መጨረሻ የግፍ ቀማሽ እንዲሆን በራያ ቆቦ ትልቅ ማሳያ ነው ሲሉ የሀገር ሽማግሌዎች አያይዘው ገልጸዋል። ለሰዓቱ የነበረን ዜና ይህንን ይመስል ነበረ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
I'm በጾመነት ሰው ከሰው መሃከለ
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበትን 50ኛ ዓመት የወርቅ ኢዮቤልዩ በቅርቡ አክብሯል። ለ50 ዓመታት ስለ ድርጅቱም ስለ ትግልም ስለ ምንም ተንፈሽ ብሎ የማያውቅ ሽማግሌ እርሙን ቢተነፍስ የጭንቅላቱን ክብደት የዶሮ አይነት ከመግለጽ ሌላ ምንም አልፈየደም። ምን አለ ዝምብል የድንጋይ ሽበት ከመባል ይተበቀን። የኃይሌ ላሬቦን አጉራዘለል ስድብ አስመልክቶ ከኑራሜ ዶጊሶ ከአዋሳ የደረሰንን ጽሑፍ የመጀመሪያውን ክፍል እናሰማለን። አገር አደጋ ላይ ወድቃ ዋናው ጣላትን ትቶ የዚያ ትውልድ ላይ መዝመት ምን ይባላል? ከኑራሜ ደግሶ ከአዋሳ። ይድረስ ራሶን ለትዝብት ለዳረጉት ለፕሮፌሰር ኃይሌ ላሬቦ መግቢያ። ይህን ጽሑፍ ዶክተር ኃይሌ ላሬቦ በቅርቡ ለጻፉት ጽሑፍ ተገቢውን መልስ ለመስጠት እርሳቸው ተማሪ በነበሩበት ወቅት ተወልደው ባደጉበትና በተማሩበት የከምባታና ሀዲያ አውራጃ በአሁኑ የሀዲያና ከምባታ ዞን ተብሎ ይጠራ በነበረው አካባቢ ሁኔታው ምን ይመስል እንደነበርና የእርሳቸውስ ሚና ምን ነበር የሚለውን ማሳየት አስፈላጊ በመሆኑ አቅርቤዋለሁ። ነገርን ከስሩ ውሃን ከጥሩ ብለው የአበው በዚያን ወቅት በዚያ አውራጃ ገበሬው ላይ ይደርስ የነበረው ስቃይ እጅግ ከፍተኛ በመሆኑ ከህብረተሰቡ የተገኘው የተማረው ክፍል በተለይም በ1964 ዓመተ ምህረት በአውራጃው የህዝቡና የተማሪዎች እንቅስቃሴ ውስጥ የአዲስ አበባ ዩኒቨርሲቲ ተማሪዎች ሚና በአውራጃው በሚገኘው ደሃ ተማሪዎችና መምህራን ከህዝብ ጎን ቆሙ። የፊደል ስርዓት እንዲወገድ ለማድረግ ህዝብን ለአመጽ መቀስቀስም ጀመሩ። ከ1965 እስከ 1966ቱ አብዮት ፍንዳታ የተማሪዎችና የህዝቡ ፊውዳሉ ስርዓት ላይ ያደረጉት የነበረው ተቃውሞ ከፍተኛ ደረጃ የደረሰበት ወቅት ሆኖ ሰላማዊ ሰልፎች እየተዘጋጁ በሆሳና ከተማ ውስጥ በሁሉም አቅጣጫ በመዘዋወር ቅስቀሳ በማካሄድ የመጨረሻውን ጉዞ ወደ አውራጃው አስተዳዳሪ ቢሮ በማድረግ በህዝብ ላይ ፈጸም የነበረ መጠነ ሰፊ በደሎች እንዲቆሙና የተለያዩ ጥያቄዎች እንዲመለሱ ያቀርቡ ነበር። ጥቂቶቹ የሚከተሉት ናቸው። ገበሬውን ከመሬቱ ማፈናቀል እንዲቆም፣ በህዝብ ላይ ፈጸም የነበረው እስር እንዲቆም፣ ከህዝቡ አቅም በላይ የሆነው የግብር ክፍያ እንዲቆም፣ መሬት ለአራሹ እንዲታወጅ፣ ግብር ለመክፈል ወደ ግምጃ ቤት በሚሄድበት ወቅት የሚጠየቀው ጉቦ እንዲቆም፣ የሀዲያ ህዝብ አንስቶት የነበረ የማንነት ጥያቄ ማለትም በወቅቱ የከምባታ አውራጃ ይባል የነበረው ስም እንደ ሃይቆችና ቡታጅራ፣ ይፋትና ጥሞጋ፣ ተጉለትና ቡልጋ፣ የረርና ከረዩ የአውራጃው ስም በሁለቱም ብሔረሰቦች ስም በአውራጃው በወቅቱ በነበረው የህዝብ ብዛት እንደ ሀዲያና ከምባታ አውራጃ ተብሎ እንዲጠራ፣ ዴሞክራሲያዊና ሰብአዊ መብቶች እንዲከበሩ፣ የራስ አባተ ሁለተኛ ደረጃ ትምህርት ቤት ውስጥ ተጨማሪ ክፍሎችን ለማሰራትና ለሌሎችም ጉዳዮች ከህዝብ ተሰብስቦ የነበረው 20 ሺህ ብር ለግል ጥቅማቸው ያዋሉት ግለሰቦች እንዲጠየቁ፣ ለባለርስቶች ወንድ ጨሰኞችና ገባሮች በእንብርክክ ሆነው በድንጋይ የእህል መፍጫ እህል መፍጨታቸው እንዲቆም፣ ጨሰኞች ለባለርስቶች እሾህ ያለበት እንጨት ይዘው ከቤተሰቦቻቸው ተለይተው አጥር እንዳያጥሩ፣ ለአቅማዳም የደረሱ የጭሰኛ ልጆች ለባለርስቶች ጠመንጃ ተሸካሚ ሆነው ባለርስቱ በበቅሎ ሆኖ ብዙ ርቀት ያለበት የእግር ጉዞ እንዲወገድ፣ በአውራጃው ህዝብ ላይ ፈጸም የነበረው ግፍ በመቃወም መምህራን ተማሪዎችና ሌሎች የህብረተሰቡ ክፍሎች ሰላማዊ ሰልፍ ሲያደርጉ በፈጥኖ ደራሽ ወታደሮች ሲፈጸም የነበረው በቆመጥ ድብደባ እስር አፈናና ማሳደድ እንዲቆም ይህን በህዝብ ላይ ይደርስ የነበረ ስቃይ ከአዲስ አበባ ዩኒቨርሲቲ ከሶስተኛ ዓመት ትምህርት በኋላ የመምህርነት አገልግሎት ለመስጠት ይመጡ የነበሩ መምህራንና ሌሎች መምህራን በወቅቱ ንቃተ ህሊናቸው ከፍተኛ የነበረው በራሳባተ በዋለውና በዋቸሞ ሁለተኛ ደረጃ ትምህርት ቤቶች የተቋቋሙት ተማሪዎች መማክርት አባላትና መሪዎች ህዝብ ትግሉ ላይ እንዲሳተፍ በማድረግና በማስተባበሩ በኩል ከፍተኛ ሚና ተጫውተዋል። በወቅቱ በልጅ አበበ ወልደ ሰማያት አጠቃላይ ሁለተኛ ደረጃ ትምህርት ቤት ውስጥ ሲያስተምሩ ከነበሩ መምህራን ውስጥ መምህር ሰለሞን፣ ማርታ፣ አብዮ በአጼ ኃይለ ሥላሴ የጸጥታ ሰራተኞች ታፍነው ወደ አዲስ አበባ ተወስደው እንዲታሰሩ ተደርገዋል። ከመታሰራቸው በፊት በተለያዩ ርዕሶች በትምህርት ቤቶች ውስጥ ሲደረጉ የነበሩ ክርክሮችን በተለይ በ1964 ዓ.ም በሴቶች የእኩልነት ጥያቄ ላይ በልጅ አበበ ወልደ ሰማያት አጠቃላይ ሁለተኛ ደረጃ ትምህርት ቤት የአሁኑ ዋቸሞ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ቅጥር ግቢ አቶ አብዮ ኤርሳሞና ሌሎች መምህራን ያደረጉት ክርክር በሴቶች ጥያቄ ዙሪያ ትልቅ ትምህርት የሰጠ ነበር። እንዲሁም ለኢትዮጵያ ሕዝብ የመሬት ላራሹንና ሌሎች አገራዊ ጥያቄዎችን በማቅረብ በማታገልና በመታገል የሚታወቀው የአዲስ አበባ ዩኒቨርሲቲ በወቅቱ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች ማህበር ፕሬዝዳንት ጥላሁን ግዛው ታህሳስ 19 ቀን 1962 ዓ.ም ተመረጠ። በአጼው መንግስት የጸጥታ ኃይሎች መገደል ያንንም ተከትሎ በየዓመቱ ታህሳስ ወር ጥላሁን ግዛውንና የሞተበትን ምክንያት በማስታወስ ሲደረጉ የነበሩ ሰላማዊ ሰልፎች ተማሪው ይበልጥ ወደ ትግሉ እንዲገባ ከፍተኛ አስተዋጽኦ አድርጓል። በ1965 ዓ.ም ተመረጠ። የተማሪዎችና የመምህራን ተቃውሞ በጉልተኛው ስርዓት ላይ በሚደረግበት ወቅት ከተያዙት የህዝቡን ፍላጎት ከመንጸባርቁት እንደ አመሬት ላራሹ መፈክሮች ሌላ ገበሬው ተንቀሳቀስ ላባደሩም ንቃ መብት ለማስከበር ጭቆናው እንዲበቃ ገበሬው ተንቀሳቀስ ላባደሩም ንቃ መብት ለማስከበር ጭቆናው እንዲበቃ የሚልና ሌሎችንም መዝሙሮች ይዘምሩ ነበር። ያ ሁሉ ሲፈጸምና ትግሉ ሲካሄድ የነበረው እርሶ በእንግሊዝ አገር ለንደን ኢንስቲትዩት ኦፍ ሶሻል ስተዲስ ከትግል ርቀው ትምህርት በሚማሩበት ወቅት በ1964 እስከ 66 ዓመተ ምህረት ነው። የተማሪው ትግል በኢሃፓ ተጠናክሮ ህዝቡን በማስተባበር በየአካባቢው ህዝብ ይመሩናል ያላቸውን ግለሰቦች መርጦ ከአቅማቸው በላይ ያሉትን ጉዳዮች እንዲፈቱ ማድረጋቸው በህዝብ ውስጥ የነበሩት አስተራቂ ሽማግሌዎችን በመሰብሰብ ምክር በመስጠት ከእውነት ውጭ እንዳይሰሩ በማድረጋቸው ህዝቡ በግልተኞችና በባለስልጣኖች ላይ እንዲያምጽ ድራማዎችን በመስራት ጽሁፎችን በማቅረብ ክርክሮችን በማድረግ ትምህርት መስጠታቸው መንገዶችና ድልድዮች እንዲሁም ሌሎች የልማት ስራዎች እንዲሰሩ ማድረጋቸው የውሃ ባለሙያዎችን በመጠየቅ የውሃ ጉድጓዶች እንዲቆፈሩ ባንዳንድ የገጠር አካባቢዎች ትምህርት ቤቶች አጥር ስላልነበራቸው ትምህርት ቤቶቹ ክልል ባጥር እንዲታጠር ሌቦች በህዝብ ፊት ቀርበው ላጠፉት ጥፋት ይቅርታ እንዲጠይቁና እንዲቀጡ ከማድረጋቸው ሌላ በሌብነት ድርጊት ላይ እንደገና በተገኙት ላይ ህዝቡ ሌባ ለመሆኑ የሚያውቅበት ምልክት ተደርጎ በአውራጃው ህዝብ ትምህርት እንዲያገኝ ማድረጋቸውና ሌቦች ከአውራጃው እንዲጠፉ ማስቻላቸው የመሬት ላራሹ ጥያቄ ህዝብ ውስጥ በከፍተኛ ደረጃ እንዲሰርጽ ትምህርትና ቅስቀሳ ማድረጋቸው ህዝቡ ለመብቱ እንዲቆም ማስተማራቸው ጉልተኞችና ስርዓቱ የሚይዘው የሚጨብጠውን የሚያጣ ማድረጋቸው ቀደም ብሎ በፍርድ ቤት ከተያዘው ጉዳዮች በህዝብ መካከል ሲፈጠሩ የነበሩ ጉዳዮች በየአካባቢው ሽማግሌዎች እየተፈቱ ፍርድ ቤቶች ወና ሆነው እንዲቀሩ ማድረጋቸው በ1966 ዓ.ም ምረት የካቲት 11 ቀን የመምህራንና የተማሪዎች አመጽ ተጠናክሮ የታክሲ ነጂዎች በሊትር የ5 ሳንቲም ጭማሪ ከባድ ተቃውሞ በአዲስ አበባ አስነስቶ የላባደሮች የመንግስት ሰራተኞች እና የጨቆን ወታደሮች ሰልፍ የእምነት እኩልነት እንዲኖር የእስልምናና የክርስቲያን እምነት ተከታዮች ባንድ እንቅስቃሴ ከሌሎች የህብረተሰብ ክፍሎች ጋር በአጼው መንግስት ላይ አመጾ ያግፈኛ ስርዓት ሁለተኛ ላይመለስ ከስልጣኑ እንዲወርድ ማድረጋቸውና መምህራን ከካቲት 11 66 ዓ.ም ጀምሮ ለአንድ ወር የሰላም አቋም አድርገው ትምህርት ቤቶች ተዘግተው ስለነበር በከምባታና ሀዲያ ወራጃ ይገኙ የነበሩ ተማሪዎች ትምርት ቤቶች ዝግ የሆኑበትን አጋጣሚ በመጠቀም ወደ ቤተሰቦቻቸው በመሄድ ገበሬዎችን በማደራጀት በትግሉ ላይ እንዲሳተፉ ማድረጋቸው ከ1963 እስከ 64 ዓመተ ምህረት ተዘጋጅቶ የነበረው የትምርት ክለሳ እቅድ የሙከራ ጊዜ ሳይሰጥ ጥቅሙና ጉዳቱ ሳይታይ በወቅቱ የነበረውን የኢትዮጵያን ተጨባጭ ሁኔታ ግምት ውስጥ ሳያስገባ ልክ ያሁኑ የወያኔና ተባባሪዎች የትምርት ፖሊሲ መምራን ተማሪዎች ወላጆችና የትምርት ባለድርሻዎች ሳይሳተፉበት በዓለም ባንክ በተሰጠ የገንዘብ እርዳታ አማካኝነት የኢትዮጵያን የትምርት ስርዓት በመራቡ ዓለም ስር ለማድረግ በ1965 ተግባር ላይ እንዲውል ታስቦ የነበረውን የኢትዮጵያ መምራን ማህበር ተቃውሞ አሰምቶ የህዝብ ድጋፍ እንዲኖር ተደርጎ ያ የደሃ ልጅ እንዳይማር የሚያደርገው ሴክተር ሪቪው በመባል የሚታወቀው ተግባር ላይ እንዳይውል ማድረጋቸው ድህነት ወንጀል አይደለም የደሃ ልጅ ይማር በማለት ሙግት በመፈት በሰላማዊ ሰልፍ መንግስትን ማስጨነቃቸው በዚያን ወቅት ባውራጃው በተለይና በኢትዮጵያ በአጠቃላይ ተማሪዎቹ አንስተው የነበረው የብሔር የብሔረሰቦች የመብት ጥያቄ የ60ው ዓመተ ምህረት ትውልድ የፈጠረው ሳይሆን በወቅቱ በኢትዮጵያ ገበሬው ከመሬቱ ባለርስቶች ያባረሩና ቤታቸው ያፈረሱ የመኖር መብታቸውን ተከልክለው ነበር የማንነትና የተለያየ የብሔረሰብ ክፍሎች የመብት ጥያቄዎች ካቀረቡበት ውስጥ የሀዲያ ህዝብ የ19 ከ1900 8 እስከ 1967 ለ59 ዓመታት ከኢትዮጵያ የጂኦግራፊና የፖለቲካ ካርታ ከተወገደበት እንዲመለስ ማድረጋቸው በአውራጃው የህዝብ ልጆችና ዶክተር ዮሐንስ ገብረ ሚካኤል በጥቁር አንበሳ ሆስፒታል የህክምና ባለሙያ በ1968 ዓመተ ምህረት በነጻ አርምጃ የተገደሉት እንዲሁም በ1971 በሰኔ 25 እና በነሐሴ 21 ዮሐንስ ኤርጊቾና ሌሎች 35 በአጠቃላይ 36 ለህዝብ መብት የቆሙ ታጋዮች በሲዳማ ክፍለ ሀገር መልከጥፉን በስም ይደግፉ እንደሚባለው በለውጥ ሐዋርያነት ስም የነፍሰ ገዳዮች ቡድን አባል የነበረው የኢሃፓዎች አራጅ ፋሽስቱ መቶ አለቃ ጴጥሮስ ገብሬና እሱ የሚመራው ቡድን አጆራና ጨጫ በሚባሉ ቦታዎች በሩምታ ተኩስ ገለው ባንድ ጉድጓድ እንዲቀበሩ የተደረጉት በአዲስ አበባም በደርግ ፋሽስቶች ሲየል የተቀበሉትና የተገደሉት ካውራጃውና በአጠቃላይ ከኢትዮጵያ የፖለቲካ ጭቆና የኢኮኖሚ ብዝበዛና የማህበራዊ ፍትህ መጉደል እንዲወገድ ማድረጋቸው ከላይ በተጠቀሰው ግድያ ወቅት በመጀመሪያ ዙር የተገደለው አቶ ፋንታሁን መዘመር የሆሳና ጤና ጣቢያ የሂሳብ ሰራተኛ የነበረው በድርጅት ስራ ቀደም ብሎ ያውቅ የነበረው ግለሰብ ለስልጣንና ለጥቅም ለመቶ አለቃ ጴጥሮስ ገብሬ አድሮ ባደረገው ጥቆማ አስራውት ሌሎችን የድርጅት አባላት ዝርዝር እንዲነገር ቢያሰቃዩትም እንቢ ብሎ ቆይቶ አንድ ቀን የሊሙ ወረዳ አስተዳዳሪ ጽፈት ቤት አረመኔዎቹ የቆሰለውን ሰውነት ለመግረፍ ሲዘጋጁ በቢሮው የኮካኮላ ጠርሙስ መኖሩን አይቶ አረመኔዎቹን የድርጅቱን አባላት ዝርዝር እጽፋለሁ ወረቀትና ስክሪፕት ስጡኝ ረጋብዬ ለማሰብ እንድችል እናንተ ከክፍሉ ውጡ ብሎ አረመኔዎቹ ደስ ብሏቸው ሲወጡ የያፓው ጀግና ጠርሙሱን ሰብሮ በስብርባሪው አንገቱን ቆርጦ በክፍሉ ግድግዳ ላይ ካንገቱ ሲፈስ ከነበረው ደም በእጁ እየነከረ ያፓና ህዝብ ያቸንፋሉ ደርጊው ደም የሚሉ መፈክሮችን ከጻፈ በኋላ ተዝለፍልፎ በክፍሉ ወለል ላይ ይወድቃል። ከዛም አረመኔዎቹ በመስኮት ምን እንደሚሰራ ለማወቅ ሲያዩ በክፍሉ ወለል መውደቁን ያያሉ። ከዚያም አጣድፈው ወደ በሌሳ ህክምና ቦታ ወስደው ሲድን ብዙ ሲየል ቢፈጽሙበትም የደርግ ነፍሰ ገዳዮች ከድርጅቱ መሪዎች አንዱ የነበረውን የፍልስፍና ዶክተር ተስፋዬ ደበሳይን ሊገድሉት በሚከታተሉበት ወቅት ለደርግ አፋኞች እጅ ላለመስጠት አዲስ አበባ ከሚገኘው ህንጻ ራሱን ወርውሮ የድርጅቱን ሚስጥር እንደጠበቀ ሁሉ አቶ ፋንታውን መዘመርም የድርጅቱን ሚስጥር ለህዝብና ለድርጅቱ በኢትዮጵያ ሰንደቅ ዓላማ ፊት የገባውን ቃል ኪዳን በመጠበቅ ለሌሎች ታጋዮች አርአያ መሆኑ የሚታወሱ ናቸው። ዝርዝር ሁኔታዎች ዶክተር ኃይሌ ላሪቦ ማን ናቸው? እርሶ ዶክተር ኃይሌ ላሪቦ በዚያን ጊዜ በከምባታና ሀዲያ ወራጃና በአጠቃላይ ኢትዮጵያ ወሳኝ የትግል እንቅስቃሴ በሚካሄድበት ወቅት ምን አስተዋጽኦ አበረከቱ? በተማሪዎች ንቅናቄ በህዝቡ ትግል ውስጥ ከቀድማ ቢወትም ሆነ በደርግ አምባገነናዊ አገዛዝ ዘመን ምን ያበረከቱት ነገር አለ? ይንገሩን እስቲ። በወቅቱ ያፓና የ60ው ትውልድ ድርሶ ከሰው በወሬ ሰምተው መጥፎ ታሪክ የለጠፉበት አዞ የሚባል የተማሪዎች ንቅናቄ አልነበረም። በወቅቱ ያ ትውልድ የመሰረታቸው የኢትዮጵያ ዩኒቨርሲቲ ተማሪዎች ማህበር የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር፣ የኢትዮጵያ ዩኒቨርሲቲ ተማሪዎች ማህበር በሰሜን አሜሪካ፣ የኢትዮጵያ ዩኒቨርሲቲ ተማሪዎች ማህበር በአውሮፓ፣ በአውሮፓና የሰሜን አሜሪካ ዩኒቨርሲቲ ተማሪዎች ማህበራት ወደ አገር ቤት የሚላኩና ለተማሪዎች የሚሰራጩ ወረቀቶች ቻሌንጅ ኮምባት የትግል ሰንሰለት ታጠቅ ተነሽ ኢትዮጵያዊት የሚሉ ነበር። የአዲስ አበባ ዩኒቨርሲቲ ተማሪዎች ታገል በሚል ልሳን ጽሑፍ አዘጋጅተው ይበትኑ ነበር። አዞ ማህበረሰቦች ክሮኮዳይል ሶሳይቲ የሚል የጥናት ክበብ ነበር የነበረው። እርሱ እንዳሉት አዞ የሚባል የኢትዮጵያ ተማሪዎች ንቅናቄ አልነበረም። የአፓና ታጋዮቹ የኢትዮጵያ ወጣቶችና ሌሎች የህብረተሰብ ክፍሎች ትግል በሚያካሂዱበት ወቅት እርሶ የአሁኑ ዶክተርና የ72 ዓመት አዛውንት ከትግል ርቀው በእንግሊዝ ሀገር ከ1986 እስከ 90 በአውሮፓ አቆጣጠር የሁለተኛና ሶስተኛ ዲግሪዮን እንደዚሁም ከ1973 እስከ 1975 እንደ አውሮፓ አቆጣጠር በጣሊያን ሀገር ተማሪ ሆነው የመጀመሪያ ዲግሪዮን አግኝተዋል። አሁን በሚሰሩበት ሙርሃውስ ኮሌጅ ከነሐሴ 1997 እስከ አሁን ድረስ እንደ አውሮፓ አቆጣጠር ለ25 ዓመታት እያገለገሉ ይገኛሉ። በዚህ ኮሌጅ ከ2007 እስከ 2021 ድረስ በ31 ተማሪዎች የእርሶን የታሪክ ትምህርቶች የሰጡትን ግምገማ አይቻለሁ። ብዙዎቹ ጥያቄዎቻቸውን በትህትና አድምጠው መልስ እንደማይሰጡ፣ ተማሪዎችን እንደሚንቁ፣ ደረት ነፍተው ተማሪዎች የሚሉትን ለመቀበልና ከስተቶ ለመማር ፈቃደኛ እንደማይሆኑ፣ ተማሪዎች ካልተማሩበት የትምህርት አካባቢ ፈተና እንደሚያዘጋጁ፣ እንግሊዝኛውን ለመስማት እንደሚቸገሩ፣ ከባድ ፈተና እንደሚያዘጋጁና በዚህም ምክንያት በፈተናዎቹ እንደሚወድቁ፣ በዓለምና በአሜሪካ ታሪክ ላይ ያለዎት ዕውቀት ትንሽ መሆኑን፣ መጥፎ አስተማሪ እንደሆኑ፣ ለተማሪዎች በማታ ከኮሌጁ የሥራ ሰዓት ውጭ የቤት ሥራዎች ተሰርተው ከሚመለሱበት ቀን እንደሚለጥፉ፣ ተማሪዎቹ እንደሚጠሉትና ከዩኒቨርሲቲ እንዲባረሩ ጭምር አስተያየት ለኮሌጁ አቅርበዋል። በጥቅሉ ተማሪዎቹ በትምህርቱ አሰጣጥ፣ በፈተናዎቹ ዝግጅት፣ በሚሰጡት ውጤትም ደስተኞች አይደሉም። ከሞርስ ኮሌጅ በፊት ሲያስተምሩ ከነበሩበት ከክለምሰን ዩኒቨርሲቲም ተባረዋል። ዩኒቨርሲቲውን ቢከሱም ክርክሩን ሊያሸንፉ አልቻሉም። በተጠቀሱት ምክንያቶች ከተማሪዎቹ ጋር ያለው ግንኙነትና የሥራ ብቃቱ ደካማ መሆኑን ተገንዝቤያለሁ። በአጠቃላይ 31 የዩኒቨርሲቲ ተማሪዎች ከሞርሃውስ ኮሌጅ የተሰጠው ግምገማ ውጤት 5.23 ነው። ይህን ለማስተዋወስ የሚፈልገው በሥራው ብቃት ሳይኖርዎትና ትግል በሚካሄድበት ቦታ ሳይገኙ ያንን የ60ዎቹን ታጋይ ትውልድና ኢህአፓን ለመሳደብና የሐሰት ክስ ለማቅረብ እንዴት ሞራል አገኙ ለማለት ነው። ህሊና የሚባል ነገር አለ። በተለይ ንጹህ ህሊናና ቅን ልቦና። መምህርነት ደግሞ እውነትን ለትውልድ ለማስተላለፍ በሳይንስና ቴክኖሎጂ የአንድን አገር ስልጣኔ በማሳደግ ላይ የሚያተኩር ነው። እርሶ በሐሰት በተለያዩ ቦታዎች በቃለ መጠይቅና በጽሑፍ በዚያ አገር ወዳድ ትውልድ ላይ አፍ መክፈት አብዝተዋል። በለፈለፉ ቁጥር ስህተት ይኖራልና እባክዎ ይታረሙ። ዝም ባለ አፍ ዝም ባይገባም ይባል የለ። እርሶ የታሪክ መምህር ኖትና ታሪክ ደግሞ የትላንትን የዛሬንና የወደፊት ሁኔታዎችን በሐቅ ላይ ተመስርቶ የሚያስተምር የህብረተሰብ ሳይንስ መሆኑን ከውድ መምህሮቻችን አውቀናል። እርሶ የኢህአፓንና የዛን ትውልድ አያውቁም። የሚያወሩት ሁሉ በወሬ ወሬ የሰሙትን የሐሰት ታሪክ ጫፍ ይዘው ነው። ያ ትውልድ እርሶን ያውቃል። ኦነጎች ፊርማ ፈርመው ከሥራው ለማስወገድ ጥረት ባደረጉበት ወቅት እነሱን በመቃወም ሌላ ፊርማ ከቤተሰቦቻችን ጋር ፈርመን ከሥራው እንዳይፈናቀሉ አድርገን ነበር። ያን ማድረግ ለእኛ የሞራል ግዴታ ነበር። ያ ትውልድ ማለት እንደዚያ ነው። የወገኑን ጥቃት የማይወድ ማንም ኢትዮጵያዊ ያለ አግባብ ሲጠቃ መከላከል ኢትዮጵያዊ ግዴታው ነው። እርሶ ግን የበሉበትን ወጭት ሰባሪ ይመስል የ60ውን ትውልድና የሀፓን የኢትዮጵያ ጠላቶች ናቸው አሉን። የሚገርምና የሚያሳዝን ድምዳሜ። አገር በነጻነት ኮርታ ስትኖር ነው ሁሉም የሚያምረው በማለት ታዋቂው አርቲስት ክቡር ዶክተር ጥላሁን ገሰሰ ዘፍኖ ነበር። አዎ መጀመሪያ ሁሉም ነገር አገር ሲኖር ነው የሚያስተምረው። ጠላቶቻችንና ወያኔ ኦነግ አገር አልባ ሊያደርጉን በሚራወጡበት የፈተና ወቅት አገር ማዳን ላይ በመረባረብ ፈንታ እርሶ ዶክተር ኃይሌ ላሬቦ ከሰሞኑ በኢህአፓ ላይ ያለ ቦታውና ያለ አግባብ ሐሰት የሆነ ጽሑፍና ባዶ ክስ ያውም የታሪክ ተመራማሪ ነኝ ከሚል ምሁር መጻፉ እጅግ የሚያሳዝንና የሚያሳፍር ነው። ማን ነው ጃዝ ያሉት? መቼም እርሶ ላሜቦራ ነው። ሐሳቡን የመግለጽ መብቶ እንደተጠበቀ ሆኖ አይጥ በበላ ዳዋ ተመታ ሆነና ነገሩ አሁን ባለችበት የኢትዮጵያ ሁኔታ በዘረኞችና በጠባቦች በወለጋ በኦሮሚያ እንዲሁም በአማራና ሌሎች ክልሎች አማራው በዘር ማጥፋት ጭፍጨፋ እየረገፈ በብዙ ያገራችን ቦታዎች ህዝብ በረሃብ አለንጋ እየተገረፈ ከአምስት ሚሊዮን ህዝብ በላይ አገር ውስጥ በተፈናቃይ ባለበት ዱቄት ሆኗል በኗል የተባለው ወያኔ እድሜ ላብይ ተሰባስቦና ተጠናክሮ አገር እያጠፋና የጥፋት መልክተኞችን እየላከ አገር እያወደመ የንጹሃን ኢትዮጵያውያን ደም እየፈሰሰ ኢትዮጵያ ከፍተኛ አደጋ ላይ በወደቀችበት ሰዓት ቢችሉ የኢትዮጵያን ዋና ጠላቶች ወያኔና ኦነግን መታገል ካልቻሉም ደግሞ የራስዎን ሥራ እየሰሩ በመቀመጥ ፈንታ እንደቀጠል ረግፎ በየሜዳው ወድቆና ስንት መስዋዕትነት የከፈለውን የዚያን ትውልድና የኢህአፓት አጋዮችንና ድርጅቱን ለምን 50ኛ ዓመት የወርቅ ኢዮቤልዩ በዓል አደረሳችሁ እንዴት አከበራችሁ ብሎ ቡራ ከረዩ ማለት ማንን ለማስደሰትና ማንን ለመጥቀም እንደሆነ ግራም ያጋባ ነው። በዶክተር ኃይሌ ላሬቦ ያሰቱን ጀላና የተዛባ ታሪክ ይሃፓ ታሪኩ ይጣፋል ብለው ከሆነ ፍጹም ተሳስተዋል። የደርግ ደጋፊም የነበሩ ከሆነ ደርግኮ ከ31 ዓመት በፊት ወድቆ ዛሬ ያለው አገራው ዳሚ አገር አጥፊ የዘረኛ አገዛዝና ስርዓት ነው። እጅግ በብዙ መቶ ሺህ የሚቆጠሩ ወጣቶች ታላቅ መስዋዕትነት የከፈሉበትን ታሪክ በኖራ ቀለም ለመቀባት ከሆነ አላማው አይሰራም። የዚያ ትውልድ ወጣቶች ያፈሰሱት ክቡር ደም ደማቅ ቀይ ነውና ጎልቶ ይወጣል፣ አጽማቸው ይናገራል፣ ይከተላል።
ማናቸው ምግብ በመላበት ጥላቻም ይበሉ ታሪክ ሳይረሳ አቅም ሳይቀበር ቅጥፈት የመረጡ አብረው ያበጁትን አልሰራንም ያሉ ማንነታቸውን ለመጥያፈ ታሪክ ሰርዘው የቆቡ በሰውነታቸው ጭራሽነት ያጡ ጽንፍተው ወንጭፈው ወገንን የከዱ ፍቅርን አስወግደው ጥላቻን ያቀፉ ሲጋባ ሲዋለድ ዝንተ ዓለም ተዛምዶ አብሮ የኖረውን በልዩነት እሳት እየለበለቡ በአዳም ካልሆነ ንክኪ የለንም ባድነህ ሌላ ሰው ብለው የሚያራርቁ ከድጡ ወደ ማጥ ከምጣድ ወደ እሳት ሁሌ የሚገቡ እግር ጤና ሆኖ መዳህ የሚቀናቸው ያሶሳ በደኖ ደም ያከረፋቸው የታሪክን መብራት በጥላቻ አቅልተው መለስ ሲጣላቸው አስመራን ለምነው በስም ብቻ አንበሳ በግብር ግን ቀለው አለን አለን ብለው እንደ ጤዛ ተነው ጉልበተ ቄጠማ ብርሃነ ዳፍንት ሆነው የሚገኙ ምግብ ባልጠፋበት ጥላቻን ወጥቀው የሚቅበዘበዙ ማናቸው ኒጉዶች ተርፎ ፍቅር አንድነት በቂም በቀልጠኒ መሞት የመረጡ ቀይ ሽብርን በተመለከተ ብዙ ዘላባጆች ፈልተዋል። ለገዳዮቹ ሐውልት ይቆምላቸው ይዘከሩ የሚሉ ቀይ ሽብሩን በሚመለከት አንድ ትውልድ ለመምጥር ቀይ ሽብር በኢትዮጵያ በሚልርስ ከባቢሌቶላ ተጽፎ በጸጋዬ ገብረመድኅን የተተረጎመውን መጽሐፍ መቅድሙን እንመልከት። አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ ከባቢሌቶላ ትርጉም ተጸጋዬ ገብረመድኅን። ስለ አማርኛው ትርጉም መግቢያ፣ ስለ ቀይ ሽብሩ በእንግሊዝኛ የተጻፈውን ጸጋዬ ገብረመድኅን ከተረጎመው የቆየ ቢሆንም በልዩ ልዩ ችግሮች የተነሳ ሳይታተም ዘገየ። በመሃሉ ያለ ደራሲው ፈቃድ አሳትሞ መሸጥ ልምድ በሆነባት አገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢህአዴግ ሰጡ። የበደል በደል። የጸጋዬ ገብረመድኅን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ዕጣ የቀይ ሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽነው ቀይ ሽብር በማንኛውም ስርዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማን ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነቅቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ሕዝብ ያሳለፈውን አስተካካይ የመከራ ዘመን ለባዕዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣም ይህን ቋንቋ የሚያውቁት በርካታ የሀገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይ ሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተሳታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰን አልነበረም። የጠቆመ ያጋለጠ ጎረቤቱ ወገኑ ሲረሸን አላየሁም ያለው ወጣት በተራራ ፀሐይ ሲደፋ ጸጥ ያለ ለአምባገነን አረመኔ ስርዓት ያጎበደደ ወዘተ ሁሉ ራሱን መጠየቅ ህሊናውን መመርመር ይገባዋል። ቀይ ሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ ካላጨበጨባችሁ ግራጃን ስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት። የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። እርገጤ፣ ተሾመ፣ ለገሰ፣ መላኩ ብሎ ከመኮንን ባሻገር የሁላችን ሚና ምን ነበር ብለ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ነፍሰ ገዳይ ያግሎ በሺ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ጠቃሚ ነው። የርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊተከሙበት ጥረዋል። በከሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጸያፊ ሽብር ረብ ሲካሄድ ታዘበናል። እንደገና የስልጣን ጥመት ያሳበዳቸው ሽብርን አርግዘው ሊወልዱ ሲፍጨረጨሩም እያየን ነው። የመጽሐፉ ተገቢው ትርጉም መውጣቱ በሽብሩ ተጠቂ ለነበሩትና በአዲሶቹ ባለፍቶች መከራ እያዩ ዳሉት ለፈረደባቸው ታሪክ ለማይረሳቸው ለአይነታ ጸረ ሽብር የኢሃፓ ልጆች መታሰቢያነት መቅረቡም የግድ በመሆኑ እነሆ። To Kill a Generation, The Red Terror in Ethiopia በሚል ርዕስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፌን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋዬ ገብረመድህን ነው። የቅኔና የስነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋዬ ገብረመድህን በ1960ዎቹ ዓመታት የተማሪ ማህበር መሪ፣ የኢሃፓ መስራች አባልና የአመራር አባል ነው። በስነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋዬ ከ1967 ዓመተ ምህረት ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓመተ ምህረት ጎንደር ክፍለ ሀገር ልዩ ስሙ ሳንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋዬና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው ያሁኖቹ መሪዎች ያገዛዝ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ ድልቅት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት ያሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌቶላ 1989 ዓመተ ምህረት መቅድም። ገናናው ልዑል ሆይ አለ አምላክ፣ እውነቱን እናገራለሁ። ሳሙኤል ጆንሰን ራስቴላስ መስፍነ ኢትዮጵያ ከሚለው መጽሐፍ ለንደን 1759 ዓመተ ምህረት። እድሜው አሁን ወደ 20 ቤት ማገባደጃ ላይ የሆነውን ይህ የተባለውን ጎልማሳ ታሪክ እንውሰድ። ከወገቡ በታች ሽባ ነው። አንድ አይኑን አጥቷል። ሁለት ጣቶች ከቀኝ እጁ ጎድለዋል። አስጨናቂ ህልም አሁንም እየተመላለሰ መንፈሱን ያምሰዋል። አብዛኛውን ጊዜም ቀውስ ውስጥ ይከተዋል። ምግብ የሚቀምሰው ላመል ነው። ታዲያ ተመልካችን ወዬ ያሰኛል። በ1969 ዓመተ ምህረት ይህ የደስደስ ያለው እወጣ እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር። ግን መቼ ለዚህ ቢያድለው? አንድ ዕለት ማታ በመጋቢት ውስጥ በአንድ የሚኢሶን ካድሬ የሚመሩ 6 የቀበሌ ዘበኞች እሱን ሲሉ መጡ። ከፖለቲካ ጋር ምንም አግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ። ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን፣ የኢሃፓ አባል የነበረው ታላቅ ወንድሙም የት ሊገኝ እንደሚችል እንደማያውቅ ነገራቸው። ይህ ያላወቀው ግን አጋቶቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው። በተይዞ ማግስት ይህ ክርፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ። እሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያችው ዕለት ተፈጽሞበት ነበር ያገኘው በዚያችለት ከዚያም በኋላ በተደጋጋሚ ጊዜ የዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ሰቆቃው ይፈጸምበት ገባ እሪ ይላል ነፍስም ሳይዘራ የሚቆይባቸው ጊዜያት ነበሩ እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽሚያለው ብሎ ሊለፈልፍላቸው ፈቃደኛ ይሆናል ግን እኛ የሰቆቃው አበጋዞች ለሱ ቃል ደንታ አልነበራቸውም ፍላጎታቸው የታላቅ ወንድሙን ስተኑ መንፈስ ለመስበር ነበርና እሱ ግን ወንድሙ የአስር ቢማለልና ቢማጠነው መች ፍንክች ቢል ከሳምንት በኋላ ደግሞ እድሜያቸው ወደ 60 እየተጠጋ የነበረው እናታቸው እንዲመጡ ተደረገ እነኚሁኑ ሁለት ልጆቻቸውን ለማሳደግና ለማስተማር ብዙ ቆም ስቅል ያዩ ሴት ነበሩ ባላቸው ከሞቱ በኋላ ዳግመኛ እንዳለ ማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር ሁለቱ ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት ያም የመከራቸው ምዕራፍ መክፈቻ ሆነ በሁለቱ ልጆቻቸውና በስድስት የግብረ ሰቆቃው ሙያተኞች ፊት ልብሳቸውን እንዲያወልቁና እርቃናቸውን እንዲሆኑ ተገደዱ እዚያው ልጆቻቸው ፊት ግብረ ሰቆቃው ተፈጸመባቸው ተዋረዱ ያም ሆኖ ያ ትልቅ ወንድም አንዳችም ትንፍሽ ያለው መረጃ አልነበረም ፋሽስት ውሾች እያለ የሚወነጨፍባቸውን ጩኸት አፍኖ ለማስቀረት እሱንም ከእናቱ ጋር ደርበው ማሰቃየታቸው ለእኒያ የአመፃ ክንዶች አልፈየደም በመጨረሻም የግብረ ሰቆቃው ሙያተኛ አባለዘሩን ሰልበው በትንንሹ ከከታተፉት በኋላ እኒያን እናት አስገድደው አበሏቸው እሳቸውም ከዚያ በኋላ ልቦናቸው ተለያቸው በዚያው ሩሃቸውን ስተው እስር በተለቀቁ በዚያኑ ዕለትም ሕይወታቸውን በገዛ እጃቸው አጠፉ ይኸው በእንቢተኛነት የጸናው ትልቁ ልጃቸው በቢያኖ ሽፖ ታንቆ እንዲገደል ተደርጎ የቀይ ሽብር ትዕይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ ይህ ግን ከዚያ በኋላ 3 ዓመታት ታስሮ በ1972 ዓመተ ምህረት ተለቀቀ የቀድሞ ሰብእናውን ቀፎ ብቻ ይዞ ድዊ ሽባ ሆኖ አጎቱ ላይ የኑሮ ዕዳ የመንፈስ ሸክም ሆነ ይህ ታሪክ ወይ ግል ተብሎ የሚታለፍ የተናጠል ታሪክ አይደለም ከዚህ በጣም የሚሰቀጥጡ ይበልጥም የሚዘገንኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል ይህንና ይህን የመሳሰለው በወታደራዊ መንግሥት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው በብዙ ሺህ የሚቆጠሩ ተፈዳይተው ሞቱ ከዚያ በላይ የሚሆኑ ደግሞ ጸዋት ወሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይሰማል ደረቅ ስታቲስቲክስ በጣምም አጠቃላይ ይሆንና የሽብሩን አስገፊ ገጽታ ፍንትው አድርጎ ለማሳየት አይሆንለትም መግደል መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል ሞተ ተገደለ ሲባል በዚያች ቅጽበት እንግዳ ይሆን ማስደንገጡ ባይቀርም እሱንም ቢሆን እየለመድነው መተናል ሰውን የራሱን ሥጋ መጥሮ ማብላት ጥፍሮቹን መንቀል በፈላ ዘይት ውስጥ መስፈቅ ሽንትና ሰገራ የጠጣ ጨርቃፍ ውስጥ መጎስጎስ አፍንጫውን በፒንሳ በጭቆ መጣል በሴት ብልት ውስጥ ጠርሙስ መጠርመስ የጥቶቿን ውልብልቢት መቁረጥና መላ ጥቶቿን መቁረጥ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም ቀይ ሽብር እንጂ ይህ ነው በሀገሪቱ ታሪክ ውስጥ በአቋያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። በዚያን ጊዜ የሙሶሎኒ ልዩ መልእክተኛ በአዲስ አበባ ማርሻል ግራዚያኒ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የእጅ ቦምብ ወርውረውበት ከሞት የተረፈ ሲሆን በዚያ ክበብ ማርሻሉ ለምጽዋት አሰባስቧቸው የነበረው የከተማይቱ ነዳያን ለመበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት ብላክ ሸርትስ ተብለው የሚታወቁት ወታደሮች እገሌ ተገሌ ሳይሉ ይገሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። በብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት በመንፈስ ላይ አስመሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የገፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግስት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በመትኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የሕዝብን እምነትና ድጋፍ ለማግኘት የተነሳው መንግስት ይሁነኝ ብሎ አልሞ የተነሳበት የጠረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ሕዝብን ፍርሃት ረዓድ ውስጥ ለመክተት፣ ሰጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግስትና ጭፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን፣ በንግግር ፈሊጥ አሽሞን ምነው ሊያቀርቡት የሚሞክሩት ገጽታ የተሽሞነመኑበት ግልባብ ሲገፈፍ ፈጥጦ የሚቀርበው ሐቅ ይኸው ነው። የቀይ ሽብሩን ትክክለኛ ታሪክ ማወቁ የሚረዳው በህዝብ ላይ የደረሰውን አሰቃቂ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የበማይባል የእርስ በርስ ጦርነት ውስጥ ለምን እንደተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በእንዲህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ህዝቦች አይነተኛ መምህር በመሆን ታሪካቸው በእንዲህ አይነት ጸዋት በመከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ፣ ለሞቱቱ ሁሉ ሰንበሩን ለተሸከሙቱ፣ በወህኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሷል። የደምም ድምፅ አለው የነጎድጓድ ጩኸት፣ ብራቅ ነው ይፋጃል የላባደሩ ሞት። በባቢሌ ቶላ ተደርሶ በጸጋዬ ገብረ መድህን ደብተራው ከተተረጎመው አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ ከሚለው መጽሐፍ እየተገኘ የሲኦል አርአያ አንድ ትውልድ መጥረው በልተው የከበሩ የደርግ አጋፋሪ ታጥበው የማይጠሩ የጨለማው ካህን የጥልመት ዶክተሩ የሰው ሥጋ በልተው በደም የመከሩ ባለዛር አልጃ ዛሬም አልተዘሩ ደም ጠማቸው መሰል ጮሁብን አጓሩ እልፍልፋን የበላ ጨፍጫፊ ገራፊ ወላጅን አስለካሽ ትውልድን ቀሳፊ ሺዎችን ያረደ አንድ ትውልድ አጥፊ የኢሰፓ ካድሬ ወዳደር ቀጣፊ ገሎ ሙትን መውቀት በዛ ጣላፊ ዛሬም ያቀረሻል ርካሽ እዳር ወጣቱን የፈጀ ነጥቆ ከናኩያ አስከሬን የሸጠ አውጥቶ ገበያ የሰው ማስፈራሪያ የሲኦል አርአያ የዲያብሎስ ወንድም የጥልመት አምሳያ እውነቱ ይወጣል መቼም አይቀበር ሕዝቤ በላይ ሲሆን መጋለጥ አይቀር ዛሬም ባይበርድልህ በእብሪት ልትወጠር እናየው ይሆናል በተፈር ተውቁና አንተም ስትሰፈር
እኛ ብንሞት እንጂ አንቺን አይገሎሽም እኛ ብንሞት እንጂ አንቺን አይገሎሽም የሀገሬ ምድር አንቺ ደም ጎዳና መስር ያሳውቅና የኢትዮጵያ ምድር
ቀድሞ ለፋሽስቶ
ላጎየበትኔ
ዛሬም ለጎጠኞች
ይንበረከክ
የነፃነት ዋጋ ድንበሩ እስከዚያ ነው በዘመናት መልክ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ቀድሞ ለፋሽስቶ
ያጎየበትኔ
ዛሬም ለጎጠኞች
ይንበረከክ
የነፃነት ዋጋ ድንበሩ እስከዚያ ነው በዘመናት መልክ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው
ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየ
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ